ይህ የአሜሪካ ድምፅ ነው። በ19 25 እና 31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ምሽት ስርጭታችን ጀመረ።
ከተም እንደተለሽኝ አንቺ ማለት ነው። ለምንድን ነው ኢትዮጵያ ውስጥ መሬት መንቀጥቀጥ የሚፈጠረው? የሚያየው ግን የሚያየው ጥያቄ ነው።
በአዲስ አበባ ዩኒቨርሲቲ የጂኦፊዚክስ ሕዋ ሳይንስ እና አስትሮኖሚ ተቋም የሴስሞሎጂ ትምህርት ክፍል ኃላፊ ፕሮፌሰር አታላይ አየለ ናቸው። ሰፋ ባለ ቃለ ምልልስ ይመለሳሉ። ግጭቶችና የግብዓቶች እጥረት ወባን ለመከላከል ፈተናዎች ሆነዋል መባሉን የተመለከተ ዘገባም ይዘናል። ቅዳሜ ጥር 3 2017 ዓ.ም ምረት ጤና ስጥልኝ ክብራክና ክብራን ሳስተናግዳችሁ የማመሸው እንግዲህ ወልዴ ነኝ። አቀናባሪያችን ንጉሱ ተምሬ ነው። ዋና አዘጋጇ ደግሞ ጽዮን ግርማ ናት። የዛሬውን ምሽት ዝግጅት ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com ላይ በቀጥታ ማዳመጥ ትችላላችሁ። ከሰኞ እስከ አርብ ደግሞ በፌስቡካችን VOA Amharic ላይ በቀጥታ እንገኛለን። አሁን በቅድሚያ የምሽቱን የዓለም ዜና እናድምጥ።
ጤና ስጥልኝ አድማጮች፣ ከምሽቱ ዜናዎች ጋር አይደን ገረመው ነኝ። የሶማሊያው ፕሬዝዳንት አዲስ አበባ ገቡ። የሶማሊያው ፕሬዝዳንት ሐሰን ሼክ መሐሙድ ከኢትዮጵያ ጋር ለአንድ ዓመት ያክል ሻክሮ የቆየውን ግንኙነታቸውን ለማደስ ስምምነት ላይ በደረሱ በአንድ ወር ጊዜ ውስጥ አዲስ አበባ ገብተዋል። ጠቅላይ ሚኒስትር አብይ አህመድ ፕሬዝዳንቱን በቦሌ አየር ማረፊያ አቀባበል አድርገውላቸዋል። የፕሬዝዳንቱ ጽህፈት ቤት በጠቅላይ ሚኒስትር አህመድ በተደረገለት ግብዣ መሰረት የሶማሊያው ፕሬዝዳንት ወደ አዲስ አበባ እንደሚጓዙ ቀደም ብሎ ባወጣው መግለጫ አስታውቆ ነበር። መግለጫው አያይዞም ከኢትዮጵያ መሪ ጋር የሚደረገው ውይይት በሁለቱ ሀገራት ግንኙነቶችና ቅድሚያ በሚሰጧቸው የጋራ ጉዳዮች ላይ የሚያተኩር ነው በማለት አስፍሯል። ኢትዮጵያና ሶማሊያ ኢትዮጵያ ከራስ ገዟ ሶማሊላንድ ጋር እንደ አውሮፓ አቆጣጠር በጥር 2024 የባህር በር ለማግኘት በገባቸው ስምምነት የተነሳ ተጋግሎ የቆየው ዲፕሎማሲያዊ ግንኙነታቸውን በጎርጎሮሳውያኑ ታህሳስ 11 ቀን 2024 አድሰዋል። የመግባቢያ ስምምነት በመሰኘት የሚጠራው ኢትዮጵያ ከሶማሊላንድ ጋር የተፈራረመችው ስምምነት ኢትዮጵያ 20 ኪሎ ሜትር የባህር ጠረፍ ለ50 ዓመታት በሊዝ እንድታገኝ ሲያስችል፣ በአንጻሩ ለሶማሊላንድ ዲፕሎማሲያዊ እውቅና ለመስጠት ታስቦ እንደነበር የሶማሊላንድ ባለስልጣናት ተናግረዋል። ሶማሊያ መንግስት ስምምነቱን ባዶና ምንም በማለት ውድቅ ያደረገው ሲሆን ኢትዮጵያ የሶማሊያ ሉዓላዊነትና የግዛት አንድነት ላይ አይን አወጣ ጥሰት ፈጽማለች ሲልም ከሷል። በቱርክ ፕሬዝዳንት ረጅብ ጣይብ ኤርዶዋን ሸምጋይነት በተካሄደው የአንካራ መግለጫ የሶማሊያና የኢትዮጵያ መሪዎች አንዳቸው ለሌላውን ሉዓላዊነት፣ አንድነት፣ ነጻነትና የግዛት አንድነት ላይ ያላቸውን ክብርና ቁርጠኝነት አረጋግጠዋል። በተጨማሪም ሁለቱ ወገኖች የጋራ ጥቅማቸውን የሚያስጠብቅና ለኢትዮጵያም አስተማማኝና ቀጣይነት ያለው የባህር በር አገልግሎት የምታገኝበትን የንግድ ስምምነት ላይ ለመድረስ የሚያስችሏቸውን ውል የሊዝና መሰል አደረጃጀቶችን በጋራ ለመስራት ተስማምተዋል። በመዲናው አዲስ አበባ የሶማሊያው ፕሬዝዳንት ፎቶ በኤሌክትሮኒክ ሰሌዳዎች ላይ በዋና ዋና አውራ ጎዳናዎች እንደተለጠፉ የአሜሪካ ድምጽ የአፍሪካ ቀንድ ዘጋቢ ከአዲስ አበባ አስታውቋል። የሶማሊያው ፕሬዝዳንት ዛሬ ቅዳሜ የሚያደርጉት ጉብኝት ባለፈው ዓመት የካቲት ወር ላይ ወደ አፍሪካ ህብረት ዋና መስሪያ ቤት ጉባኤ እንዳልገባ ተከልክያለሁ ካሉ በኋላ የመጀመሪያቸው ሲሆን ጉብኝቱ ገንቢ መሆኑን አንካራ አስታውቃለች። ፕሬዝዳንት መሐሙድ ከአዲስ አበባ አስቀድሞ በካምፓላ ዩጋንዳ በግብርና ልማት ጉዳዮች ላይ ለመወያየት እንዲሁም በአህጉራዊ ጉባኤ ላይ ለመሳተፍ ተገኝተው ነበር። ፕሬዝዳንቱ በካምፓላ ከኬንያው አቻቸው ዊሊያም ሩቶና ከዩጋንዳው መሪ ዩዌሪ ሙሴቬኒ ጋር መገናኘታቸውም ተገልጿል። ሁለቱ መሪዎች በኢትዮጵያና በሶማሊያ መካከል በአንካራ ስምምነት አስቀድሞ የሸምጋይነት ሚናም ነበራቸው። የናይጄሪያው ፕሬዝዳንት በቦርኖ ወታደር ጣቢያ የደረሰው ጥቃት እንዲጣራ አዘዙ። የናይጄሪያው ፕሬዝዳንት ቦላ ቲንቡ ባለፈው ሳምንት ሳምንት በሰሜን ምስራቅ ቦርኖ ግዛት በዳምቦ አበሚገኝ ወታደራዊ ካምፕሬስ ድስት ወታደሮች የሞቱበትን የሽብር ጥቃት እንዲጣራ ትዕዛዝ ሰጥተዋል። ፕሬዝዳንቱ ባወጡት መግለጫ አሁን ምርመራ ወደፊት ሊከሰቱ የሚችሉ ሁኔታዎችን ለማስወገድና ያሉ የደህንነት ክፍተቶችን ለመለየት ይረዳል ብለዋል። የፕሬዝዳንቱ መግለጫ ሐሙስለት በመረጃ አማካሪያቸው ባዮ ኦናኑጋ የተለቀቀ ሲሆን በሳቢንጊዳ በሚገኘው የዳምቦ ወታደራዊ ካምፕሌክስ ለደረሰው ጥቃት አጠቃላይ ምርመራም እንዲደረግ ጠይቋል። የናይጄሪያ ጦር የምዕራብ አፍሪካ እስላማዊ መንግስት ታጣቂዎች በተቀነባበረ የደፈጣ ጥቃት በጎርጎሮሳውያኑ ጥር 4 2025 ለ6 ወታደሮችን መግደላቸውን ገልጿል። ባለስልጣናት እንዳሉት ምርመራው ለችግሩ መንስኤ ሊሆኑ የሚችሉ የመረጃ ክፍተቶችንና የአሰራር ቅልጥፍናን መለየት ላይ ያተኩራል። ፕሬዝዳንቱ በጥቃቱ ወቅት የጸጥታ ኃይሎች በተለይ የአየር ክፍሉ ያደረገውን ፈጣን ጣልቃ ገብነት አድንቀዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ ነው። ሶሪያ አይኤስ በሺዓ ሙስሊም መስጂድ ላይ ያቀደውን ጥቃት አከሸፈች። የአዲሱ የሶሪያ መንግስት የደህንነት ኃላፊዎች ራሱን እስላማዊ መንግስት እያለ የሚጠራው አሸባሪ ቡድን በደማስቆ ሰዓዳ ዘይነብ አካባቢ በሺዓ ሙስሊሞች አምልኮ ስፍራ ላይ ሊያደርስ የነበረውን የቦምብ ጥቃት ማክሸፋቸውን እንዳስታወቁ የሀገሪቱ የመንግስት መገናኛ ብዙሃን ዘግበዋል። በሀገሪቱ መንግስት የሚተዳደር ሳና መገናኛ ብዙሃን በሀገሪቱ ደህንነት ውስጥ የሚያገለግሉ ስማቸውን ያልጠቀሳቸውን ባለስልጣን ምንጭ አድርጎ ጥቃቱን ሊፈጽሙ የነበሩ የአይኤስ አባላት መታሰራቸውንም ዘግቧል። ባለስልጣኑ የስለላ አገልግሎቱ የሶሪያን ህዝብ በሁሉም አቅጣጫ ለማጥቃት የሚደረጉ ሙከራዎችን ሁሉ ለማምከን በሙሉ አቅሙ እየተጠቀመ ነው ማለታቸውንም ጨምሮ ዘግቧል። ሳይዳ ዘይናብ የሱኒ እስልምና ጽንፈኛ የሆነው አይኤስ ቡድን የሺዓ ሙስሊሞችና ስፍራውን እንደመናፈቅ የሚቆጥረው ሲሆን ከዚህ ቀደምም ለጥቃቶች የተጋለጠ ስፍራ ነበር። በመጨረሻም የባይደን አስተዳደር አባላት ፕሬዝዳንት ትራምፕ በኢንዶ ፓስፊክ የተጀመረውን ስራ እንዲያስቀጥሉ ጠየቁ። በፕሬዝዳንት ባይደን አስተዳደር የዩናይትድ ስቴትስ የብሔራዊ ደህንነት አማካሪ ሆነው ያገለገሉት ተሰናባቹ ጄክ ሱሊቨን መጪው የትራምፕ አስተዳደር ጆ ባይደን አስጀምሮት ቻይናና ሰሜን ኮሪያን በመዋጋት ረገድ መልካም ደረጃ ላይ ያለውን የኢንዶ ፓስፊክ ቀጠና ስልታዊ ወዳጅነት እንዲያስቀጥል ጠይቀዋል። ጄክ ሱሊቨን አርብ ዕለት ከጋዜጠኞች ጋር በነበራቸው ቆይታ ለትራምፕ አስተዳደር እያልን ያለነው ነገር አሜሪካ በቀጠናው ያላት አቋም የሚያስደንቅ ሁኔታ እጅግ ጠንካራ ነው በማለት ከአሜሪካ ድምጽ ለቀረበላቸው ጥያቄ ምላሽ ሰጥተዋል። ነገር ግን መጪው ቡድን ምን እንደሚያደርግ አላውቅም ሲሉ ማክለዋል። ይሁን እንጂ ጄክ ሱሊቨን የባይደን አስተዳደር የኮሪያ ባህረ ገብ መሬት ከኒውክሌር ነጻ ማድረጉ ላይ እንብዛም መሻሻልን እንዳላሳየም አምነዋል። ትራምፕ ቅድሚያ አሜሪካ ወይም አሜሪካ ፈርስት በሚሰኘው ካቢኔያቸው ውስጥ ቁልፍ ሚና ያላቸውን ሁለት ታዋቂ የቻይና ተቾችን በኃላፊነት አጭተዋል። የመጀመሪያው ሴናተር ማርኮ ሩቢዮ ሲሆኑ የትራምፕ የውጭ ጉዳይ ጸሐፊና ተወካይ ማይክ ዋልስ ደግሞ በትራምፕ አስተዳደር የጄክ ሱሊቨን ተተኪ እንዲሆኑ እየታሰበ ነው። አድማጮች፣ ለምሽቱ ያዝናቸው ዜናዎች እነዚህ ነበሩ። ከቀሪ መሰናዶች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ከዓለም ዜናው ተመልሰናል። አድማጮች፣ በኢትዮጵያ በተደጋጋሚ የተከሰተው ርዕደ መሬት ያስከተለውን ችግር ወደሚያመለክተው የመጀመሪያው ጥንቅር እናልፋለን። በኢትዮጵያ በተደጋጋሚ ርዕደ መሬት ከተከሰተበት የአፋር፣ አዋሽ፣ ፈንታሌ አካባቢዎች እንዲሁም በአዋሳኝ ከሚገኙት የኦሮሚያና አማራ ክልል አካባቢዎች በሺዎች የተቆጠሩ ሰዎች ተፈናቅለዋል። ሰሞኑን የተከሰተው የመሬት መንቀጥቀጥ ንዝረት ከዚህ ቀደሞቹ ጠንከር ብሎ በነዋሪዎች ተሰምቷል። በአዲስ አበባ ዩኒቨርሲቲ የጂኦፊዚክስ ህዋ ሳይንስና አስትሮኖሚ ተቋም የሴስሞሎጂ ትምህርት ክፍል ኃላፊ ፕሮፌሰር አታላይ አየለ ርዕደ መሬቱንና አካባቢውን በተመለከተ ሰፋ ያለ ቃለ ምልልስ ሰጥተውናል። ጽዮን ግርማ ነች ያነጋገረቻቸው።
ፕሮፌሰር አታላይ አየለ በአዲስ አበባ ዩኒቨርሲቲ የጂኦፊዚክስ ስፔስ ሳይንስ እና አስትሮኖሚ ተቋም የሴስሞሎጂ ትምህርት ክፍል ኃላፊ መምህርና ተመራማሪ፣ በኢትዮጵያ የተከሰተ ባለው ርዕደ መሬትና ወይም መንቀጥቀጥ እንዲሁም የፈጠረው ንዝረት በተመለከተ ጥናትና ምርምር በሚያደርጉበት ጉዳይ ሞያዊ ማብራሪያ ለመስጠት ፈቃደኛ ስለሆኑ በአሜሪካ ድምጽ አድማጮች ስም አመሰግናለሁ።
እኔም እናመሰግናለን ሲሆን
የቃለ ምልልሳችን ትኩረት ግልጽ የሆነ ሞያዊ ማብራሪያ ለማግኘት በመሆኑ የመጀመሪያ ጥያቄን ማደርገው ረደ መሬቱ የተከሰተበት ትክክለኛ ቦታ የት ነው በሚለው ጥያቄ ልጀምር።
ረደ መሬቱ የተከሰተበት ትክክለኛ ቦታ ማለት አንድ ነጥብ ብቻ አይደለም። ፈንታሌና ዶፈን የሚባሉ ሁለት የታወቁ እሳተ ገሞራዎች ተራራዎች ናቸው እና ይሄን በሳይንሳዊ አጠራር ፈንታሌ ዶፈን ማግማቲክ ሰግመንት ይባላል። ለቅርብ ጊዜ ብዙ ዓመታት እንዲሁ ከብዙ ጥናቶች ተመራማሪዎች ጋር አብረን ስናጠና የዚህ አይነት ስያሜ የተሰጠው እና ይሄ ፈንታሌ ዶፈን ማግማቲክ ሰግመንት የሚባል ቦታ ነው። እንግዲህ አሁን በዚህ ሰሞን እየተደረገ ባለው እንቅስቃሴ የሚያቋርጥ እንቅስቃሴ እየታየ ያለበት አማራጭ በዚህ ውስጥ የተወሰደ ነው። አሁን እስካሁን ያየነው ደግሞ ከዚህ ውጭ ያለ ነገር የለም።
ምን ያህል ይሸፍናል? በኪሎ ሜትር ወይም በአካባቢ ብናገር እሳተ ገሞራ ያለበት አካባቢ ምን ያህል ይሸፍናል?
ግምት ከ33-35 ኪሎ ሜትር በወርበር ቁመቱ ማለት ነው። የስልሽርቆን አክሲስ ተከትሎ ከፈንታሌ ዶፈን በተሰመስመር ብናሰምር ወደ 33-35 ኪሎ ሜትር እንደዚህ የሚገመት ነው። ስፋቱ ምናልባት የዚህን ቁመት አያክልም። ደራሴ ኪሎ ሜትር 20 ኪሎ ሜትር ይገመት ሲሆን ምናልባት እንደዚህ
ይሄንን አካባቢ ስናጠናው ነበር ብለዋል። አሁን በምላሾት እና ለምን ያህል ጊዜ ጥናት የተደረገበት እርሶ በግሉ የተሳተፉበት ይህ ጥናት ምን ያህል ጊዜ ነው?
አዲስ አበባ ዩኒቨርሲቲ 4 ኪሎ ግቢ ውስጥ የሚገኝ ጣቢያችን ሁሉ ጊዜ ስመዘግብ ከአንኮበር ወረድ ስምል ሌላ ወደ ተራራ ፖታሽ የአንኮበር የተራራ ስም ስለስዱ የምናገኘ ያቅም ያና ይሄ አሁን የምንነጋገርበት ቦታ ሁል ጊዜ መሬት እንቅስቃሴ የሚታይበት ቦታ ነው እና ኮላቦሬቲቭ ሪሰርች የሚባል ከውጭ የሚመጡ ተመራማሪዎች ከእንግሊዝና ከአሜሪካ ከ2001 አሁን ግን ፕሮጀክት የሚባል ነበር 2001 ጀምሮ ከ2003 ነው እንደዚህ ያለቀ ማለት ነው። እና ከዚያን ጊዜ ጀምሮ በዚህ አካባቢ ያለው እንቅስቃሴ
ከዚህ በፊት ስናደርገው ስናጠናው ከነበረ የተለየ አይደለም ያሁኑ ብለዋል። እና ያሁኑን ግን ነዋሪዎችም ወይም እዛ አካባቢ ያሉ ሰዎች በልዩነት ወይም ለየት ታደርገው የያዙት የንዝረት መጠኑ ከፍ ብሎ የተሰማ ስለሆነ ነው። እንደው ወደኋላ ምናልባት ልመልሶትና እርሶ ባለሙያ ስለሆኑ ከኛ ከመደበኛ ነዋሪዎች በተለየ ስለሚያስታውሱት በዚህ መጠን የተከሰተ ቀደም ያለ ታሪክ አለ?
በዚህ መጠን ምናልባት በዚያን ጊዜ እንዳሁኑ የዚህ ዲጂታል መረጃ መዝገቢያ ጣቢያዎቻችን እንዳሁኑ ብዙ አልነበሩም። የጥረትም አይነትም እንጂ በ1981 በፈረንጅ አቆጣጠር ወይም ደግሞ በእኛ 73 ዓ.ም ይመስለኛል ከኔ ቀደም ብለው የነበሩ እንደዚህ ኢትዮጵያ የተመራማሪ ነበሩ። በጣም በስፋት ለማንበብ እስኪቸገሩ እንደዚህ እንዳሁኑ ማለት ነው። የአካባቢ እንደውም ለሁለት ወር ነው ለሶስት ወር ያህል ያለማቋረጥ እንቅስቃሴ ሲያደርግ የነበረ ነው እና ያ ተነቦ ወረቀት ታትሞ እንግዲህ 73 ዓመት ከዚያ 2003-2004 በፈረንጅ አቆጣጠር ነው የምናገረው እንደዚህ እንቅስቃሴዎች ነበሩ። እንደውም ከዚህ ወደ ሰሜናዊ ክፍል ይሄ ከዶፈን ከፍ ብሎ ያለው እንትና አቢባራ ምናምን አካባቢ እንቅስቃሴ ነበረ እና እንደዚህ ጥቅርሻ ላይ የሚሰሩ ሰራተኞች ተረብሸው የእርሻውን ወይም ደግሞ ስራቸውን ትተው ሊሰደዱ ነው ተብሎ እንደዚህ የማረጋጋት ስራ ሰርተናል። ይሄ ማለት በወሰን አቆጣጠር እንዳልኩት በ2003-2004 ማለት ነው። አሁን ግን ለየት የሚያደርገው ምንድን ነው? አንደኛ በመጠን ከአምስት በላይ የሆኑ ትንሽ ተደጋግመው ተፈጠሩ እና ይህም ብቻም አይደለም በብዙ ቦታዎች የመሰማት እድሉም እንዲሁ ተገኘ ማለት ነው። አዲስ አበባ እንግዲህ ዛሬ በምናይበት ብዛት የሰማይ ጠቀስ ህንጻዎች ላይኖሩ ይችላሉ። ምናልባትም የጥራትም ችግርም ሊኖር ይችላል አንዳንድ ቤቶች እና ብዙ ሰው እንግዲህ የህዝብ ብዛትም ያን ጊዜ እንዳሁኑ ላይሆን ይችላል። እንደዚህ እንደዚህ አይነት ነገሮች ያው ታሳቢ ሊደረጉ ይችላሉ እንጂ በኛ ጥናት እንጂ ነው የስልሸለቆ ምንም አሁን ትናንት የተፈጠረ ነገር አይደለም። እንደዚህ አይነት ነገሮች ክስተቶች በራሳቸው መንገድ
በዛን ጊዜ አሁን በጠቀሷቸው ሁለት ጊዜያቶች የደረሰ አደጋ ወይም ከአካባቢው ሰው ወደ ሌላ ቦታ አካባቢ ተዘዋወረበት ሁኔታ አለ? ምንድን ነበር የተከሰተው ያን ጊዜ?
እኔ ከማስተውሰው የአሁን 2003 እና 2004 ያሉት ሄደን አይተናል። ምንም የኛ ለጎላ ጥፋት አልነበረም። ቤቶችን የተሰሩት ፎቶ ቢባል አልነበረም። ቀላል ቤቶች እነዚህ ትኩል ሀውስስ የሚባሉት ቤቶች እንደዚህ ነበሩ። ግን የፈራረሱ ነገሮች ያን ጊዜ አይተናል። የመሬት መሰነጣጠቅም አንዳንድ ቦታ አይተናል። ያን ጊዜ ማለት ነው። ግን እንዳሁኑ አልነበረም እንደዚህ ያለ።
እስቲ ወደ ርዕደ መሬት ወይም ደግሞ የመሬት መንቀጥቀጥ ወደሚለው ጉዳይ እንመለስና ምን ማለት ነው? ምንድን ነው ከመሬቱ በታች ወይም መሬት ውስጥ እየሆነ ያለው?
እንግዲህ መሬት ውስጥ እየሆነ ያለው በጠቅላላ ይህንን ጥያቄ ስመልስ የዓለም አቀፍ ወይም ደግሞ መሬትን እንደ አንድ ስርዓት እንደ አንድ ሲስተም አይተን ነው ልንመልስ የሚችሉ እና መሬት ሁልጊዜ በእንቅስቃሴ ላይ ነው ያለችው እና የኮንቬክሽን ቤልት የሚባል ወይም ኮንቬክሽን ሴማንቲክ ኮንቬክሽን የሚባል ነገር አለ እና ምን ማለት ነው? ይሄ መሬት ውስጥ ብዙ የሙቀት መለዋወጥ አለ እና ይህም ቅርፊት መሰል የመሬትን አካል አንዳንድ አካባቢ እንዲፈላቀቅ ሲያደርግ፣ አንዳንድ አካባቢ ደግሞ አንዱ አንዱ ላይ እየተደራረበ ወደ ስር እንዲሰምጥ ያ ማለት መሬት ባለችበት ቅርጽ በአመዛኙ ሆና እንድትቀጥል እንዲያደርጋት ነው። እና ይሄ ማለት በፓስፊክ ከኦሪጂን አካባቢ ይሄ ዘሪንግ ኦፍ ፋይር የሚባለው ፓስፊክ ሪጅን ጠቅላላ ከአላስካ ጀምረን ሰሜን አሜሪካን ምዕራባዊ ክፍል አድርገን የሳን አንድሪያስ ፎልት አድርገን ወደታች ሴንትራል አሜሪካን አድርገን እንወርዳለን። አንዲያን ማውንቴን ሬንጅ የሚባለው አለ፣ እሱ አለ። እንደገና በኢንዶኔዥያ እና ወደ ፊሊፒንስ ስንሄድም እንደዚያ ማለት ነው። እዚህ አካባቢ ያለ መሬት አንዱ በአንዱ ላይ ተደራርበ ወደ ስር ይገባና በጣም ትልቅ መጠን ያላቸው የመሬት መንቀጥቀጦች ምክንያት ይሆናል። አንዳንድ ቦታ ደግሞ አንዱ የኮንቲኒንት ማስ ወይም ደግሞ የብስ ክፍል ከአንዱ ከሌላው ጋር ይጋጭ እና ተራራ ባህሪ እናያለን። ይህም ወደ አልፕስ አካባቢ ወይም ደግሞ ኤቨረስት አካባቢ የምናየው ነው። አንዳንድ አካባቢ ደግሞ ዝንፈት ምንም የሁለቱም ባህሪ ሳያሳይ መተላለፍ አለ። የእኛ አካባቢ ደግሞ የስም ሸለቆ ነው፣ የመፈላቀቅ ነው። እና ስነ ምድር የጊዜ ቀመር ወደ ኋላ ስንሄድ ከ250 ሚሊዮን ዓመት በፊት ነው እንደዚህ ደቡብ አሜሪካና አፍሪካ አንድ ላይ ነበሩ። እና ይሄ እውነት ነው። አሁን የምናወራው ነገር እንደ ለሰው በሚሊዮን ዓመት ስንቆጥር ለጆሮ የሚከብድ ሊሆን ይችላል፣ ግን እውነት ነው። ስለዚህ እኛ አካባቢ ከመጣን ያንግ የሚባል ወጣት የሚባል የስም ሸለቆ ማለት የቀይ ባህርና የኤደን ባህር ሰላጤን ካየን የምስራቅ አፍሪካ ስም ሸለቆን ካየን ከዛሬ 20-30 ሚሊዮን ዓመት በፊት ምዕራብ የመንና የምስራቅ አፍሪካ አንድ ላይ የነበሩበት ነበር። ስለዚህ ያ ከስር እየገፋ የሚመጣ ኃይል በታመቀ ኃይልና በእሳተ ገሞራ ፍንዳታ አልፎ አልፎ እየተነፈሰ መሬት እየተፈላቀቀ በጣም አዝጋሚ በሆነ መንገድ እየተለያየ ይሄዳል ማለት ነው። ግን ይሄ በረጅም ዘመን ነው ሊሆን የሚችለው ማለት ነው። እና የዚያ ነው ምክንያቱ የዚህ ስም ሸለቆ መፈጠር ከስር እየወጠረ የሚመጣና አልፎ አልፎ ደግሞ በዚያና እዚህ በእሳተ ገሞራ ፍንዳታና በዳይት ኢንትሩዥን የሚባል ነገር አለ። ይህ ምን ማለት ነው? ቅልጣለት እየሰረሰረ ሲወጣ ማለት ነው። ወደ ላይ መሬቱን እያዳከመ ዳክታይል የሚባል አለ። ፕላስቲክ መሰሉ ብራይት የነበረውን ወደዛ ወደ ዳክታይል እየቀየረ እየተነጠጠ ልክ እንደ ጎማ ማለት ነው። እና በዘመን ብዛት ስም ሸለቆ ተፈጥሮ ሊታየል ማለት ነው። ይህም አሁን በትክክል እኛ አሁን ኢትዮጵያ ውስጥ የሚታየው አፋር ከባህር ስም ሸለቆ ወደ የብስ ስም ሸለቆ በትክክል ከደረቀ መሬት ላይ የሚታይበት በዓለም ላይ ካሉ የጥንት ቦታዎች አንዱ አፋር እና አይስላንድ ናቸው። እና ይሄ ደግሞ አንድ በዓለም ላይ ያሉ የስልፍ ተመራማሪዎችን ከሚስቡ ነገሮች አንዱ ይሄ ነው። እና ብዙ በሰሜን አሜሪካ ሆነ በአውሮፓ ያሉ ተመራማሪዎች ወደዚህ ወደ ኢትዮጵያ መጥተው ይህንን ለማጥናት ይጓጓሉ፣ ይደረጋሉ፣ ብዙ ጥናት ተደርጓል ማለት ነው።
የተፈጥሮን ነገር ስናነሳ ሰዎች የሚያከናውኗቸው ምድር ላይ የሚያከናውኗቸው ነገሮች የተፈጥሮ አደጋዎችን ወይም እንዲህ ያሉ የተፈጥሮ ጉዳዮችን ለማባባስ ምክንያቶች ይኖራሉ እና ይህንን ሁኔታ የሚያባብሰው በአፋር ውስጥም የተፈጠረውን ሌላውንም የሚያባብሰው ሁኔታ ይኖር ይሆን መቀነስ የሚቻልበት?
ይህንም ለማስቆምም ሆነ ለማባበስ የሰው ጣልቃ ገብነት በምንም አይነት የሚያመጣው ተጽዕኖ የለም። በምንም አይነት ይሄ ራሱ የተፈጥሮ አሁን የምናወራቸው መሬት መንቀጥቀጦች ራሱ በኪሎ ሜትሮች በአመዛኙ ከ5-15 ኪሎ ሜትር ጥልቀት ከመሬት ወለል በታች የሚካሄድ ነገር እና ሰው በላይ እርሻ ቢጠረስ፣ መንገድ ቢጠረግ፣ ምን ቢል፣ ጫካ ቢጨፈጨፍ፣ እንደውም የተለያየ ነገር ቢፈጠር በሰው ልጅ በዚህ የተፈጥሮ አዝጋሚ ህይወት ላይ በምንም አይነት የሚመጣ ተጽዕኖ የለም። ምንም የማስጠንም የማስቆምም የማገድም ምንም አይነት ተጽዕኖ አይኖርም።
ስለዚህ ይህ ከሆነ ማድረግ የሚቻለው ለአደጋ ተጋላጭ የሆኑ ሰዎችን ከአካባቢዎቹ ማንሳት ወይም ሰዎች ለአደጋ ተጋላጭ እንዳይሆኑ መጠንቀቅ ነው እና እነዚህ የአደጋ ተጋላጭ ሊሆኑ ይችላሉ ተብለው የሚታሰቡ ቦታዎችን ቅድም አሁን በተለይ 4 ኪሎ ዩኒቨርሲቲ ግቢ ውስጥ አሉ ያሏቸው የመመዝገቢያ ዲጂታል የሆነ የመመዝገቢያ እና ሁኔታዎችን የማጥኛ መሳሪያዎቹ በበቂ ሁኔታ የተደራጁ ናቸው ወይ? ምን ያህል ተአማኒነት አላቸው?
እንግዲህኛ የምንጠቀመው ለአራት ኪሎ ብቻ ዩኒቨርሲቲ ግቢ ውስጥ ያለው ብቻ ሳይሆን ሌሎችም ጣቢያዎች አሉ። ከአስር እንደዚህ በላቦራቶሪም በሪዘርቭ ወደ 8 ያክል አሉ እና እነዚህ ጣቢያዎች ወርልድ ክላስ የሆኑ ማለት እኛ የሶስተኛ ዓለም ሀገሮች ሰዎች ሲሆን ያንን የሚመጥን ክላስ ያለው መሳሪያ አይደለም የምንጠቀመው። አሁን የምንጠቀምበት መሳሪያ አብዛኛው ካናዳ እና እንግሊዝ ሰራሽ ነው፣ የታወቁ ናቸው። ግን በብዛት በኢትዮጵያ ስምጥ ሸለቆ የሚመጥናለን ማለት አያስደፍርም። የኢትዮጵያ ስምጥ ሸለቆ በጣም ረጅም ነው። ደቡብ ምዕራብ ኢትዮጵያ የሚጀምር ከሞያሌ አካባቢ እንደ አርባ ምንጭ አካባቢ ኮንሶ፣ ይኸውን የምነግርሽ ስምጥ ሸለቆ አካል ነው። አሁን እዚህ አካባቢ ጣቢያ የለን። እንደገና ወደ አፋር ሄደን ወደ ምስራቅ ትግራይ እንደዚህ ወደ ዳሎል እንደዚህ አሁን እዚያም አካባቢ ጣቢያ የለን። ምክንያቱም የስራ መስኬጃውም ራሱ ራንድ ፖስቱ በጣም ብዙ ነው። እንደውም እኒህም እነዚህ አሁን የዘረዘርኩሽ መሳሪያዎች በአዲስ አበባ ዩኒቨርሲቲ ያው በምርምር እኛ በኮላቦሬሽን የምናገኛቸው በእርዳታም በምንም እኛ እየተጻጻፍን በእርዳታ የምናገኛቸው ናቸው እንጂ እንደ ተቋም እናንታገ እንደውም ይሄ አሁን ለመንግስት ለማስገንዘብ እየሞከርን ያለ ነው። ምንድን ነው ይሄ ከፍተኛ ትኩረት ተሰጥቶት ወደፊት ይህን መረጃ የማጠናከር እና የመሰብሰብ የመመራመር ሰውም ላይ የስልጠና እና ኢንቨስት የማድረግ አቅም የሚዘንባት በጠቅላላ ማለት ነው ትኩረት እንዲሰጠ ለማስገንዘብ እየሞከር ነው። ስለዚህ አሁን ያለው በቂ አይደለም ነች የምናገር። አሁን ሌሎች ሀገሮች ካየን በእርግጥ የእኛን የአደጋ ተጋላጭነት ከሌላ ሀገር ጋር በሚመለት አይወዳደርም። ከደቢ ጃፓን፣ ቻይና፣ ቱርክ፣ ኢራን ምን ካየን በጣም ብዙ ጉዳት በቅርብ በተደጋጋሚ ማለት የሚታይባቸው ሀገሮች ናቸው። እና አንዴ ከመጣ በመቶ ቢሊየን በአስር ቢሊየን ዶላር የሚገመት ንብረት አውድሞባቸው በመቶ ሺዎች የሚቆጠሩ ህዝቦች ጨርሶባቸው ለምሳሌ የሀይቲ 2010 ዓ.ም 250,000 ህዝብ ያላለቀው እንደውም ለሀገሪቷ ውድቀት እስካሁን ድረስ ከፍተኛ አስተዋጽኦ ያደረገው የአሜሪካ መንግስት ነው ተብሎ ይገመታል። እና በሌሎች ሀገር ልክ እንዳይሆን የእኛም ለጥፋት የሚሆን በቂ ችግር ስላለ ይህንን በደንብ የሚመጥን የምርምር ትኩረት ሰጥቶ ማጥናት፣ መከታተል የኬቶቹ አካባቢዎች ለዚህ አደጋ ተጋላጭ እንደሆኑ አውቆ ለቆ መሄድ አይደለም። ሌጣ ፈንታችን የተፈጠረው ሁሉ ነገር ሞተሮተሉም አይደለም እንግዲህ የተፈጠር ነው። እና ያንን ችግር እያወቅን እየተመራመሩ ችግሩን እየተቋቋሙ መሬት የሰጠችን ደግሞ በረከት እና ሲሳይ መጠቀም መቻል አለብን። ይህ እንግዲህ የትም ሀገር የሚደረግ ስራ ነው ማለት ነው። በሁለት አይነት መንገድ ነው። አንዱ ድሮ በተመዘገበ መረጃ መሰረት በማድረግ የህንፃ ግንባታ ደረጃን በማሻሻል ምርምር ላይ ትኩረት በማድረግ ህንፃዎች፣ ፎቆች፣ ድልድዮች፣ ግድቦች ሲሰሩ ደረጃቸውን የጠበቁ እንዲሆኑ በማድረግ አደጋው ቢመጣም ጥፋቱ እንዲቀንስ ማድረግ ይቻላል። እንዳሁም ደግሞ አይነት ችግር ቢመጣ አሁን በብዙ ሀገሮች እንደዚህ አይነት ተቋማት የተጠናከሩ አሉ። አንኛ አደጋ መከላከል ኮሚሽን እንደምንለው ማለት ነው። እና የዜጎች ደህንነት አገልግሎት ባለስልጣን ወይም ደግሞ የዜጎች አገልግሎት ሚኒስቴር በሚኒስቴር መስሪያ ቤትም የተዋቀረ ለሚኒስትር ጣሊያን እንደዚያ ነው። እና ያ ተዘጋጅቶ የሚጠብቀው መስሪያ ቤት ነው። በምርምርም በሎጂስቲክም የተደራጀ የተቀናጀ ነው። ስለዚህ እንደዚህ እንዳሁን ለምሳሌ በሚከሰትበት ጊዜ እኛ የእውቀት ምንጭ ወይም ተቋማት ለዚያ ተቋም አለርት እናደርጋለን። ኢንተርቬንሽን ካስፈለገ መንግስት መከላከያ ራሱ ይገባል። ሰው ዜጎች ከዛ ችግር ለማውጣት ከተፈለገ የአስቸኳይ ጊዜ እንትን ይታወጃል ያለው ያን ይዘጣል ማለት ነው። እንደዚህ አይነት ገንዘብ ይወጣል። ሰው እየተጎዳ ገንዘብ ማሰባሰብ ወይም ፕላን ማውጣት ሳይሆን በተጠንቀቅ ያለ ያ ተቋም ስለሚሆን በቃ ወዲያውኑ ሄዶ አክሽን ይወስዳል። ሰዎችን የተጎዳም ካለ ወደ ኤመርጀንሲ ሆስፒታል ይወስዳል። ሌላ ሀገር እንደዚህ የተቀናጀ ነው እና እኛ ሀገር እሱ ገና በተደራጀ ሁኔታ ገና አለመመለት ያስደፍርም እና ብዙ ይቀለናል ማለት ነው።
ንዝረቱ የሚያጋጥማቸው አካባቢዎች ወይም ደግሞ መንቀጥቀጡ የሚሰማቸው አካባቢዎች የተለያዩ ነዋሪዎችን ለማነጋገር ሞክሬ ነበር እስከ አዲስ አበባ ድረስ ያሉትን እና የሚቆይበት መጠን ድግግሞሹ የተለያየ እንደሆነ ነው ያገኘሁት መረጃ የሚያሳየው። ለምሳሌ አዋሽ አካባቢ አሁን ማምሻውን ያነጋገርኳቸው አዋሽ አካባቢ አሁንም ድረስ ንዝረት እንዳለ ጠረጴዛው እንዲህ ሲነቃነቅ እንደሚሰማቸው እንደውም የአዲስ አበባውን እንደ ቅንጦት ሁሉ ቆጥረው የነገሩኝ አሉና እነዚህ ንዝረት አካባቢ ያሉ ሰዎች የባለሙያዎችን አስተያየቶች ሲሰሙ የባለሙያዎችን ምክር ወይም እናንተ ምርምር ያደረጋችሁ ጥናት ያደረጋችሁ ጉዳዩን የተከታተላችሁ ሰዎች የምትሰጧቸውን ማብራሪያዎች ሲያዳምጡ ያ የሚፈጥረውን ለምሳሌ ህንጻዎች መፍረስ ወይም ቤት ውስጥ ያለቃ መውደቅ እንደዚህ እንደዚህ ከዛ ውጪ የተለየ ከፍ ያለ ነገር አያጋጥምም የሚለው ማብራሪያ ሲሰሙ እንደ ማጽናኛ የቆጠሩት አሉና በትክክል ምንድነው ሊያጋጥመው የሚችለው የሚለውን ነገር ያልተረዱም አሉ። ይቅርታ ጥያቄን አረዘምኩት። ምን ለማለት ነው? ባድ አደጋ የሚጠብቁ አሉና ይሄ ማብራሪያ ሞያዩ ማብራሪያ እንደው ማጽናኛ ነው ወይ?
ጥሩ ጥያቄ ነው ያነሳሽው። እንግዲህ አሁን እኛ አልፎ አልፎ አሁን ይህንን ማጽናኛም ሳይሆን እንግዲህ ሳይንሱ የሚለውን እና እኛ በሙያችን የሚያካበት ነው ለማካፈል እና በሰው ላይ ሊደርስ የሚችለውን ጥፋት እንዲቀንስ ለማድረግ እያየ ሞከር ያለ ነው እና ከሳይንሱ ውጭ አይደለም ለህዝባችን የሚደርስ ለማድረግ እየተሞከረ እንዳለው እና እስካሁን ያለውም እኛ በጣም ያለውም ነው እየሆን ያለው እኮ እና ግን ምንድነው ችግሩ? ያለን ግንዛቤ አናሳ ከመሆኑ የተነሳ ማለት እኔ በግሌ ብጠይቅ በዚህ እንደው ማለት በሰው በሌላ እንዳይተረጉም ግ እንጂ በመጠኑ ደስ ብሎኛል የዚህ አይነት ክስተት መፈጠር። እንደው ለምን ብትይ እኛ ይህን ስራ ስንሰራ ላለፉት ዘመናት እንኳን እዚህ በተቀጠልኩበት ዘመን ወደ 25 ዓመት የዚህ አይነት ክስተት ሲፈጠር በማስ ሚዲያም በምንም እንዲህ ሀገራችን ለዚህ አይነት ችግር ተጋላጭ ነው ትኩረት መሰጠት አለበት። ግለሰቦች እንዴት ሲሰሩ ታሳቢ አድርጉ። ኢንቨስተሮች፣ መንግስት፣ ውሳኔ ሰጪ አካላት እኛ ያልጮህንበት ዘመን የለም። ግን እስካሁን ምንም ሰሚ አላገኘንም። የአንድ ሳምንት የጥቂት ቀናት ግርግር የሆነና ያ ነገር የረሳን እንደገና ቅድም እንደጠየቅሽኝ አንቺ ማለት ነው ለምንድን ነው ኢትዮጵያ ውስጥ የመሬት መንቀጥቀጥ የሚፈጠረው የሚል ጥያቄው ሁሉ ጊዜ የምንጠየቀው ጥያቄ ነው። ይህ ጥያቄ ድሮ ተጠይቆ እኩል ግንዛቤ ወስደንበት ሰው ቢረዳው እንዴት መልካም ነው። ምንድን ነው የፈለግኩት? ብዙ ሰው ለካ ልክ እንደ ቫክሲን ውሰጁ እንደ ክትባት ነው ሞስድ አሁን ይህንን ክስተት ማለት ነው። ለምን ብዙ ሰው አሁን ለካ አዲስ አበባ እና ሌሎች የስምጥ ሸለቆ ከተሞች የሚገኙ አካባቢ ለመሬት መንቀጥቀጥ ተጋላጭ ናቸው ማለት ነው። ስለዚህ ቤትን ሲሰራ የሚመጥነውን የመሀንዲስ ምክር ኪሴን የሚመጥነውን አውጥቼ ከዚህ ተጋላጭ ያልሆነ ቤት መስራት አለብኝ፣ ሊቋቋም ይችል ቤት መስራት አለብኝ የሚል ጥንቃቄ ሀሳብ ግንዛቤ እንዲወስድ ያደርጋል ማለት ነው። አሁን እኛ ተቸገር ነው ምንድን ነው ይሄ የመጀመሪያ ኤክስፔሪንስ ሆነ ሰው ግንዛቤው ብዙ አናሳ ስለሆነ ሰው የሚወስደው አክሽን ከዚያ አደጋ ሊያደርሰው ከሚችለው የበለጠ በመደናገጥና ፓኒክ በማድረግ አሁን ለምሳሌ ስታንጌት በመረጋገጥ በዚህ ወይም ደግሞ ከመስኮት ዘሎ ለመውጣት መሞከር እንደዚህ ሌላ አደገኛ አደጋዎች ናቸው። እና ስለዚህ ችግር የሚሆነው ምንድን ነው? አሁን በዚህ በእንግሊዝኛ አባባል አለ እርዝኩዌክ ዳዝንት ኪል ፒፕል በት ቢልዲንግስ ዱ ይባላል። አንድ ሜዳ ላይ ወይም ትንሽ ሰርጎጆ ቤት ያለ ሰው ጋስ ውስጥ ያለ ሰው የፈለጠና ማግኒቲዩድ 7 ለምሳሌ 7 ማግኒቲዩድ ሬክተር ስኬል እዚያ አካባቢ ሊፈጠር ያ መሬት ተከፍታቱ ተሚያንያን ሰውዬ ማለት ነው። ግንዛቤው ካለው ማለት ነው። ግን ንዝረቱ ድረብሽ ይችላል በግ እና የመጀመሪያ ጊዜ ስለሆነ እኛንም ትንሽ እንደ ሬዲኩል መደረጋል አይደለም የእነሱን ጭንቀት ወይም ደግሞ ያለፉበት ያለውን የስነ ልቦና ጫና ያለመገንዘብ ያለመረዳት እስኪመስል ድረስ በተለይም ደግሞ አለመታደል ደግሞ ወጥሮ በዛ ሰዓት ብዙ የሚሰሩ ሰዎች እንዳሉ ሁሉ በዚህ በማህበራዊ ሚዲያ እንደው አወዛጋቢ ያልሆኑ ጉዳይ ሁሉ አወዛጋቢ እንዲሆን በማድረግ በተለይ አሁን ሁሉ መዋቅር ልጠንጣኝ በሆኑበት ዘመን ህብረተሰቡ የሚያወናበድ ሽግግር የመፍጠር ነገር ሲታይ በጣም አስቸጋሪ ጊዜ ውስጥ ነው ያለን። አሁን ህዝቡ እርስማችን ጥሩ ግንዛቤ አገኘ ለማለት ያስደፍል እና ያለው ምንድን ነው እስካሁን አሁን አዲስ አበባ ውስጥ እኛ ባለው መሰረት በጠበቅነው መሰረት ከአራት እስከ 5.8 ሚሊዮን የዩኤስጂ ስን ካለን በ5.7 እኛ ጋር 5.6 አካባቢ እንግዲህ የሁሉ የምረት መንቀጥቀጥ ሲፈጠር አዲስ አበባ ውስጥ በጣም ብዙ ንብረት ተሰማ። ብዙ ሰው ስሜት አድሮበታል፣ አይቶታል፣ ቀምሶታል። እኛም ራሳችን ቢሮ ውስጥ ተሰብስበን ሁሉ ስምንተኛ ፎቅ ላይ ያለንበት ቢሮችን እየተወዛወዘ ውሃና ብርጭቆ ሁሉ እየተገጫጨ ነበር እና አሁን በጉዳት ደረጃ እንኳን አይደለም አዲስ አበባ እዚያ ሰው አልሞተም እስካሁን። እንግዲህ ዋናዋ የንዝረቱ ሆትስፖት የተባለች ቦታ እንግዲህ ሳጉሬ ምናምን አካባቢ ነው። ቀጠና እንደዚህ የሚባል አካባቢ እስካሁን እንኳን የአንድ ሰው ህይወት አላለ እና ግን ምንድነው ፍርሃቱ፣ መደናገጡ በቅርብ ጊዜ እዚህ አይነት ክስተት ያለፍንበት ነገር ስላልሆነ ልም ስላላከበትም፣ በተለይ ደግሞ የግንዛቤ ማስጨበጫ ስራ በተለይ በማስ ሚዲያ አለመታደጉ እኛ የኛ አካባቢ ወይም ደግሞ የኛ ህብረተሰብ የኮሚኒቲ ሳይንስ ምንም በቃ ያልተጀመረበት ሰው ስለ አካባቢ ጥበቃ፣ ስለ ተፈጥሮ አደጋ እንደዚህ እንደዚህ መሰል ነገሮችን በማንበብ ሆነ ለማወቅ ምንም ብድሩም ቢኖርም ትኩረት ያልሰጠነው ነገር በመሆኑ የአዲስ ተአምር አዲስ ክስተት ሆኖ እንግዲህ ህብረተሰባችን እያስቸገረና እያስጨነቀ ይገኛል። ግን እስካሁን ያለው እኛ ልናስባል የሞከርነው መልዕክት ግን እንዳልነው ነው እየሆነ ያለው።
ከ5.6 እስከ 5.8 በሬክተር ስኬል ነው የተለካው መጠን አሁን ያለው እና ከዚህ እስከምን ድረስ ቢጨምር ነው ሌሎች አደጋዎች ሊያመጣ የሚችለው? አሁን ያንን የመጨመርስ ሁኔታ ሊኖር ይችላል ወይ?
በነገራችን ላይ አዲስ አበባ አይደለም ብዙ ክፍለ ሀገር ሁሉ ሩቅ ቦታ የሚባል ሁሉ ተሰምቷል። ብዙ በዛች ክትፈት የአማራ ክልል ሁሉ ተሰምቷል። ሸለ ኮንተክት ብዙ ቦታዎች ተሰምቷል። እና እንግዲህ ይሄ አንዱ ሴናሪዮ ምናልባት ይሄ ከፍተኛ የሚባለው ብዙ ጊዜ ምናለ ፖስትሾክ ሜንሾክ አፍተርሾክ ሴኩዌንስ አለ እና ሜንሾክ ከተፈጠረ በኋላ አስተሾኮቹ እየቀንሱ ይሄዳሉ። በብዛት ያላቸው መሬት መንቀጥቀጦች ይፈጠሩ ይሆናል። አነስ ያሉ መንገዶች ያላቸው የሚሴኒያ ሴናሪዮ አንዱ ሊሆን ይችላል። ምናልባትም ይሄ ባለፈው ትልቁ ግን የመጨረሻው ትልቁ ሊሆን የሚችልበት እድል ይኖራል። አለበለዚያ ደግሞ ሌላ ትልቅ እንጠብቅ ይሆናል። ምናልባትም 6 ሊደርስ ይችል ይሆናል። ግን እስካሁን ባየ ነው እንግዲህ ንዝረቱ የበለጠ ሊጨምር ይችላል። ግን አዲስ አበባ ስቲል ጥፋት የሚያደርስ እድሉ አንዳይክሬም ማለት ጥፋት አይደርስም ብለን ተስፋ እናደርጋለን። ለምንድን ነው ይህንን የምንለው? በርቀቱ እንግዲህ 130 ኪሎ ሜትር ነው። ለዚህ ስቶች ብረር ከአዲስ አበባ ሩቅ ስለሆነ ማለት ነው ይህ መጠን ያለው መሬት መንቀጥቀጥ ጥፋት አይደርስም ማለት አይደለም። 4 ማግኒቱድ 3.5 እንደዚህ አዲስ አበባ በቅርብ ርቀት ወይም ከተማ ውስጥ የሚፈጠር ብዙ ሰዎች ሊጠረምሱ ይችላሉ። የት ነው የተፈጠረ ነው ሪስክ ብዙ ጊዜ ወይም ጥፋት ውድመት ከፍ ሊል የሚችለው የተፈጠረበት ቦታ የት ነው ነው።
እንዳልኩት ቅድም የተለያዩ ነዋሪዎችን ለማነጋገር ሞክሬ ነበር እና አዋሽ አካባቢ ያገኘኋቸው ነዋሪዎች አንደኛው እንደ ቅሬታ ያነሱት በተለይ ተመራማሪዎች ለኢትዮጵያ መንግስት ሰዎችም ለምሳሌ ከእርዳታ ጋር በተያያዘም ግን በአብዛኛው ተመራማሪዎች ትኩረታቸው አዲስ አበባ ላይ ነው እና ሲናገሩም አዲስ አበባ ላይ ጉዳት አያደርስም ምክንያቱም የተፈጠረበት ቦታ በኪሎ ሜትር ሩቅ ስለሆነ የሚል ነገር ያነሳሉ። ግን እዛ በቦታ ያለነው ሰዎች ጉዳት ያደርስብናል አያደርስብንም ወይም ለአደጋ ተጋላጭ ናቸው ተጋላጭ አይደሉም ተብሎ ትኩረት ሲደረግ አንሰማም በሬዲዮም በቴሌቪዥንም የሚል ነገር አንስተዋል። እና እርሶም አሁን ትኩረት ያደረጉት አዲስ አበባ ላይ ስለሆነ የአደጋ ተጋላጭ ሊሆኑ ይችላሉ ተብለው በኪሎ ሜትር በቦታ እንደዚህ የተለዩ ቦታዎች አሉ? ምክንያቱም ቦታዎቹ ከአዲስ አበባ ራቅ ስለሚሉ።
አይ አይ እዚህ ጋር ማስተካከል እናድርግ። በነገራችን ላይ እኛ የአዲስ አበባ ዩኒቨርሲቲ በዚህ ሙያ የተሰማራ ሰዎች እና በስፋት የሚገኙ ሰዎች እኛ ከምርምር እንግዲህ እዚህ የጂኦፊዚክስ ላብራቶሪ የምንሰራበት በነገሽ ላይ የሀገሪቱ የመጀመሪያ በእድሜ የተገዙ የምርምር ተቋም ነው እና ወደ 67 ነው 66 አመቱ ነው እንግዲህ ከተመሰረተ ማለት ነው። እና እኛ ለመጣን ሚዲያ ሁሉ ለጠየቀው ሁሉ ለግንዛቤ መስጠር ግብዛችንን ለማንቃት መረጃ የጠየቀው ሁሉ በሙሉ በጣም ተለጥጠን አቅማችን ከሚችለው በላይ ሁሉ ተግረብ መንገድ ሄደን ነው ሁሉም ማስተናገድ እየሞከርን ያለን። እና እውነት ለመናገር ይሄ አዲስ አበባ ነው ትኩረታችን። እኛ እንደ ሪሰርች ወይም ደግሞ እንደ ባለሙያ በፍጹም እንደዚያ አስበን ማናውቅ ድንል የሞከርነው ምንድን ነው በርሳለዋሽ አሻርባ ሰላክሎ መታራ መታራ በቅርብ ቀት ነው ያለው። ለዚያም በሚመጥን መልኩ ነው መረጃውን ለማድረስ እየሞከሩ ያለው። በስልክ የሚደውሉ ሰዎች አሉ። አንዳንዶቹ እንደውም እንዴት ነው የነገር ብለን ስንጠይቅ አይ ያው እየሰማነው ነው ግን ደግሞ በሚበራበት ልክም እንዳልሆንም ብሎ የሚናገሩ ሰዎች እኮ አሉ መሬት ላይ። እና በብዛት ደጋግመን ደጋግመን ለማስመር የፈለግነው የመረጃ ማጥራት ይሁን። መረጃ ማጥራት ማለት አንድ አሁን ባለሙያ ነኝ ብሎ ብዙ መግለጫ የሚሰጠው በማህበራዊ ሚዲያ የሚለቀው ምን አሁን በቃ ምን ድብልቅልቅ ይወጣል በቃ የመጨረሻ አስቸጋሪ ጊዜ ነው መስሎ የምናገር። እና ማስመር የሚፈልገው በምንም አይነት ይሄ አዲስ አበባ እና ሌላው ብለን አንድም ለደቂቃ የሚያሰብበት ጊዜ የለም። እንደውም እኛ ለማስገንዘብ እየሞከርን ያለ ነው በተለይ በአደጋ መከላከል እና የዲዛስተር ሪስክ ማኔጅመንት ላይ የሚሰራ ተቋም ከወረዳ እና ቀበሌ ጀምሮ እስከ ፌዴራል ድረስ ያላችሁ አይናችሁን ከፍታችሁ ተከታተሉ። በሰው ላይ ጥፋት እንዳይደርስ ውድመት እንዳይደርስ የሰው ህይወት እንዳይቀጠፍ እኛ መረጃውን የምንሰጠው እና ይህንን ተጠቅማችሁ ተከታትላችሁ የዲዛስተር ሪስክ ማኔጅመንት ተከትላችሁ አክሽን ውሰዱ እያልን ነው እንደውም የምንናገረው። እና በዲዛስተር ሪስክ ማኔጅመንት በኩል በአደጋ መከላከል በኩል እና በመንግስት በመወስደው እርምጃ እኛ ምን ተጠየቀች ምን አንችልም። እኛ የሙያችን ነው እየተወጣን ያለ ነው። እንደ አንዳንድ ጊዜ ደምሮ ሁሉንም የመውቀጥ ነገር ብዙ እኛ ምንም ማሽለት ማለበት ግን
ነው። እነዚህን ጥያቄዎች ማነሳቸው አንዳንዴ ለሚነሱ ጥያቄዎች ማብራሪያ መስጠቱ ሰዎች የተሻለ ሁሉም ሰው እኩል ግንዛቤ ይኖረዋል ተብሎ ስለማይታሰብ ለሚያዳምጥ ሰው የተሻለ ግንዛቤ መስጠት ይቻላል መፍጠር ይቻላል ከሚል ነው ጥያቄዎቹን ያነሳኋቸው።
ልክ ነው። ልክ ነው። እንኳን እንኳን አነሳሽው ሲሆን ጥሩ ነው እኮ የምንሰማለን እኮ። እንደውም አንዳንድ ማህበራዊ ሚዲያ ያሉ ሰዎች በስም እየጠሩ ማለት ነው እንዴት አዲስ አበባ ተቀምጠው ችግር የለም ይላሉ። ቦታው ጋር ሄደው ተመስረው ማለት ነው ሲኖርባቸው የሚሆኑ ሰዎች ሰምተናል። ያን ሁሉ አስተናግደናል። አሁን እኔ ሶሲሞሎጂስት ነኝ እና ፊልድ ብዬ ስንቀሳቀስ ብል አንደኛ ነገር ሙያ አይደለም እዛ በመስክ ላይ ያለው ለዚያ የሚመጡን ባለሙያዎች አሉ፣ ጂኦሎጂስቶች አሉ፣ የርበት ሴንሲንግ ባለሙያዎች አሉ። የመሬት ላይ የተሰነጠቀውን ነገር ለምሳሌ ምንድን ነው የሚናገረው ብሎ ያንን በፈረንሲክ አናላይዝ አድርገው የሚሰሩ ሰዎች አሉ። ሁሉም የየራሱ ሙያ አሉ እና ከዚህ ተነስቼ መታራ በደረስኩበት ሰዓት እዚህ ሴስሞግራም እየመዘገበ ነው እና በጣም ትልቅ ነውጥ ቢመጣ ያንን ምንድን ነው የተፈጠረው ብዬ ያንን አናሊሲስ ሰርቼ ነው ቶሎ ለሚጀሮ ነው መድረስ የምጥረው። እና ሁሉም ስራ አለው፣ ሁሉም የስራ መደብ አለው። እና እንደገና ደግሞ እኛ የሳይንስ ሰዎች የሙያ ሰዎች በእርዳታ ማስተባበሪያ በኩል ኮሚሽን በኩል ያለው እንዲ ያርጉ አታርጉ ድምል አንችልም። የራሱ የስራ ድርሻ አላቸው። መረጃ ይዘው እየተሞከረ ነው በነገሮች ላይ ያው ባላቸው አቅም እየተንቀሳቀሱ ነው። የትም ሀገር ምንድን ነው የኮሚኒኬሽን ፕሮቶኮል አለው እንደዚህ አይነት ነገር ስትናገር፣ ምክንያቱም ባላንስ የጠበቀ የተመጣጠነ መሆን አለበት። ከችግሩ በላይ አግኝተን ሰውን ፓኒክ ውስጥ ብንከት አደጋው ሊያደርስ ከሚችለው በላይ የሚያደርገ መረስ ከሆነ ምኑ መረዳው ትረተሰቡ። እንደገና ደግሞ የመቀነስም አይደለም ያለውን አደጋ አኮስሰን አይደለም የሚተነገር ከነሱ ጋር ነው የሚናገረው። እንዲህ ሊሆን ጥሩ ነው እንዲህ ይደረግ። የአካባቢ ያሉ ሰዎች በትክክል እርዳታ ሊፈልጉ ይችላሉ። ስለዚህ መሬት ያለው አሁን እንደውም መሰረት ያለበት አሁን በጥፋት ደረጃ እንደውም ዛሬ ውይይት እያደረግን ነበረ። በእያንዳንዱ ከተማ የስጋት ባለበት ከተማ ከአደጋ መከላከል ጋር በመተባበር ጊዜያዊ ግብረ ኃይል ማቋቋም፣ የጤና ቤት ፈረሰ፣ ምን ጥፋት ደረሰ፣ ሰውስ ተጎዳ ወይ፣ ማን ይረዳ፣ ምን ያህል ገንዘብ ያስፈልጋል፣ ምን የሚል የአስቸኳይ ጊዜ ግብረ ኃይል በየከተሞች ቢቋቋም፣ በየመንደሮች እንደዚህ ቢቋቋም፣ የሃይማኖት አባቶች እና ሲኒየር ሲቲዝንስ ሽማግሌዎችን ጨምሮ በሽማግሌዎች የአደጋ መከላከል ሰራተኞችን ጀምሮ ቢዋቀር አንደኛ መረጃን ከመንግስት ለማድረግ ይቻላል። የተጎዱ ሰዎችን ካሉ በኢኮኖሚም ሆነ በአካል የተጎዱ ካሉ በትክክለኛ ሰዓት ሊደረስላቸው ይቻላል። እንደዚህ እንደዚህ አይነት ነገሮች አሉ። አሁን እኛ እዚያ በአካል ደን በፊልድ በረን ብለን ምንም ሰው ልን እኛ እንደ ማነታረጆች ሊሆን እንችላለን እንጂ ምንም የምንጠቀሙ ነገር አይነት ማለት ነው።
ስለዚህ ይሄ የመሬት መንቀጥቀጡ ከተከሰተ ሊሆን የሚችለው ህንፃዎች ወይም ምድር ላይ የተሰሩ ነገሮች ስለሚፈራርሱ ከዛ ከፍርስራሽ ራስን መጠበቅ ነው መልክቱ።
ያ ንብረት በሚሰማበት ጊዜ ያ ሰው ከዛ ከፍርስራሽ የት ነው ያለው ነው እና የት ነው ያለው ቤትስ ከሆንሽ ፋታ የሚሰጥሽ ከሆነ ብዙ ጊዜ የሚመከረው አንዳንድ ሰው ያመች ግብር ዘበች ስራ እንደኛ ያደተሰብ የሚያሾፍም አለ። አሁን ጠረጴዛ ስር ግኝ እንዴት ነው የሚችለው? ይሄ አሁን በዓለም አቀፍ ደረጃ የሚወጡ መመሪያዎች አሉ። ከመመሪያዎቹ በጥቂቱ ብነግርሽ አንደኛው አሁን ለምሳሌ 10 ወለል ያለው ፎቅ ላይ 8ኛ ፎቅ ላይ ብትሆኝ የዚህ መወዛወዝ ነገር ቢሰማሽ ቶሎ ብለሽ ልጆች የምትቆሚው ማዕዘኑ ላይ ጠርዝ ላይ። ለምንድነው ጠርዝ ላይ ኮለኖች እነዚህ በብረት እና በኮንክሪት የተሰሩ ቢሞች የተጠናከረ ስትራክቸር ማለት ነው። ኮለኖች እና ቢሞች የሚገናኙበት ቦታ ቢሆን ያ ወለሉ የሚደረምሰው መሀሉ ላይ ነው። መሀሉ ላይ ያለው ብረት የሳሳሰው ነው ማለት ነው። ስለዚህ ትንሽ ድንኳን መሰል ጎጆ መሰል ድጋ መጠለያ ፋታ ሊሰጥ ይችላል። ለዚያ ከደረሰ ማለት ነው። ለመደርመስ ደረጃ የሚበቃ ከሆነ በጣም አይደኛ ሆኖ ማለት እንጂ ሊያም ላይ ደርስ ይችላል። እሱ አንዱ ነው። ሌላው ደግሞ ከጠረጴዛ ስር ወይም ደግሞ እንዲ ጭንቅላትንና አካልን ሊያስጠልን የሚችል ጊዜ መጠለያ ከተገኙ እዚያች ውስጥ ራስ እንደብቆ ማዳም ከዚያ ፋታ ሰጥቶች ትንሽ ረገብ ካለ ከዚያ ህንጻ መንገድ ነው እንጂ ያንን እየተወዛወዘ እየሰማሽ በደረጃ መንገድ አይመከርም። አደጋ ነው የሚሆነው። እንደዚህ እንደዚህ አይነት ነገሮች
ምድር ቤት ምድር ላይ ያሉ ነዋሪዎችስ?
ምድር ላይ ያሉ ነዋሪዎች ለምሳሌ ቪላ ቤት እንግዲህ የሚለው ፍላት ቤት፣ ጎጆ ቤት ወይም ምናምን ቆርቆሮ ቤት ከሆነ ምንም አንደኛ ቢደረምስም የሚያመጣው ጉዳት ያን ያህል ነው የሚሆነው እና እሱ ምንም በረከት ተሽቶች እንኳ ትችያለሽ። እንደዚህ አይነት ቤት ከሆነ ምንም ደረጃ ማቶርጂ ቤት ከሆነ በረከት ተሽቶች ምንጭ ይቻላል ማለት ነው።
ስለዚህ መሬቱ የመወዛወዝ ነገር ነው እንጂ የመሰንጠቅ ወይም ተደርምሶ ወደ ውስጥ የመግባት ነገር አይደለም።
እንደ ልክ ነሽ። አዎ የመስረ ወደ ውስጥ የመስረጥ ነገር አይደለም የሚታየው። እሱ ያኛው በምንም አይነት ሊሆን አይችልም። የባስ ካልሆነ በስተቀር መሬት ተከፍታ ልትሻ ትችልም። በየትኛው መንዘኛ የትኛው የመሬት መንቀጥቀጥ ይፈጠር ማለት ነው። መለስተኛ ጉዳት እንደሆነ አንጥሮ እንደ ኳስ ልትወድቅ ትችላለሽ። መለስተኛ ጉዳት ሊደርስብሽ ይችላል። በጣም ኃይለኛ ንብረት ከተፈጠረ ማለት ነው። ሜዳ ላይ ሆን አንድ ሰው ነው
መለኪያው በሬክተር ስኬል ነው የሚለካው። አለም አቀፍ ተቋማት ለምሳሌ እንደ አሜሪካ እና አውሮፓ ያሉ ዓለም አቀፍ ተቋማት የሚመዘግቡትና እናንተ የምትመዘግቧቸው ውጤቶች ተመሳሳይ ናቸው ወይ? የነሱ መለኪያና የእናንተ መለኪያ አቅሙ ልዩነት አለው ወይ? እስቲ የሚለኩበትን መጠን ምክንያቱም የነሱ ለክተው ሲያወጧቸው የሚያስቀምጧቸው ከተማዎች አሉና እንደዚህ አይነት ልዩነቶችና አንድነቶች አሉ ወይ? እስቲ እሱን ያስረዱ።
አዎ ሊኖር ይችላል። ምንድነው በመጀመሪያ ደረጃ መጠን በተለይ ሪክተር ስኬል ያው የዓለም መግባቢያ ቋንቋውን እንጂ ብዙ የመጠን መለኪያዎች አሉ። ከዚያ በኋላ በጣም ብዙ ሰርፌስ ወይም ማግኒቲዩድ፣ ቦዲ ወይም ማግኒቲዩድ፣ ሞመንት ማግኒቲዩድ ምናምን የሚባሉ ብዙ ናቸው። ግን ለአብዛኛው ህብረተሰብ የሙያው ሰው ላልሆነ ሰው በሪክተር ስኬል ነው የሚባለው። ቻርልስ ሬክተር የተባለ አሜሪካዊ ሴይስሞሎጂስት ነው ካሊፎርኒያ ያወጣ ስኬል ነው እንግዲህ። እና በተለምዶ በሱ ይገለጻል። እና ምንድን ነው ማንም ሰው ማን የአንድን የመሬት መንቀጥቀጥ ልኬት መጠን ኢንቴንሲቲ አንድ መሆን መቻል አለበት። ሶርሱ አካባቢ ከምንጩ አካባቢ ለምን የተለያየ ስቴሽን የተለያየ ቦታ ቢመዘገብ የርቀት ማስተካከያ አድርገሽ በርቀቱ ምክንያት ኢንቴንሲቲ ወይም መጠኑ ሊቀንስ ስለሚችል እያሉ ጣቢያ ላይ ሲመዘገብ እያን ማስተካከያ አድርገሽ በአመዛኙ አንድ አይነት መምጣት መቻል አለበት። እና እንደዚያ ነው። አሁን ለምሳሌ ዩኤስጂኤስ ቢሰራ ጆፎፍ ሴንተር የጀርመን ቢሰራ የኢሮፒያን ሚኒስትሪን ሶሲሞሎጂካል ሴንተር የሚባል እነሱ እንኳን ዳታ ኮምፓይል እያደረጉ ነው። ጆስኮፕ የፈረንሳዊ ቢሰራ እንደዚህ ሁሉም አንድ አንድ አይነት መጠን እንዲኖረው ይጠበቃል ማለት ነው። ልዩነቱ ምንድነው ግን? ለምሳሌ ዩኤስጂስን ብትወስጂ $100 million መድቦ በአመትና በወር ብሽ በአለም ላይ ሰራይቶ ማክስ ፓካድ ነው። በመቶ የሚቆጠሩ ጣቢያዎች እየተጠቀሙ ነው። የት እንደተፈጠረ ኦሪጂን ታይም ምን ሰዓት እንደተፈጠረ መጠን ምን ያህል እንደሆነ የሚዘግቡት ማለት ነው። እንደዚያም ሆኖ ግን ዩኤስጂስ አሁን የሎኬሽን ላይ ያለው አካባቢ ቢያንስ 40-50 ኪሎ ሜትር ድረስ ስህተት ይሆናል ብዙ ጊዜ ማግኒፊክ ትንሽ ደጋሚ የሚሆና ግን የኛ በቁጥር ትንሽ ልንሆንም የኛ በዚያ በኤሮሪከት ያሉ ጣቢያዎች ስላሉ ከአሁን የተፈጠረ ካለበት ቦታ እነሱ የሚያገኙት እኛ ብቻ ያሉን ጣቢያዎች አሉ የተሰሩት ማለት ነው። የኛውን እሱ ሪላቲቭ አድቫንቴጅ አንጻራዊ ጠቀሜታ አለው ማለት ነው ለኛ። እና በትክክል ከተሰራ ትንሽ ሙያዊ ግን ይጠይቃል ጊዜ ይፈልጋል እና ይሄ ዝም ብሎ በሚመጣ ነገር አይደለም። አንድ ሰው የሚያደርገው ነገር አለ እና የኛ አንደኛ ስታፍ አንደር ስታፍ ነው። ሁለተኛ በአንድ በኩል ኮሚኒኬሽን ኦፊሰር ነው። ሜዲያ ያራግብሻል ስልክ ምንድን ነው ከተለያዩ አቅጣጫ የሚጣል ቴሌቪዥን ኤፍኤም ሬዲዮ ምን እኛ ደግሞ እዚህ ትግል ዳታው ምንድን ነው የሚያሳየው የት ነው የተፈጠረው የአካባቢ ቦታውን ለማወቅ መጠኑ ምን ያህል ልዩነታችን ይሄ ነው ማለት ነው። እሱ ወደ ባቸው ሜትድ የሆነ ግን
ምን ያህል ነው ግን እንደው በቁጥር ከመቼ ጀምሮ ከምን ወር ጀምሮ ነው እንደው የአሁኑን የቅርቡን ብናይ ከመቼ ጀምሮ ለምን ያህል ጊዜ ተከሰተ ይታወቅ ይሆን ወይም ዳታዎቹን ደምራችሁ ይሆን?
ምንም ሰዓት አልሰጠንም። አሁን እያነበብን ነው በየቀኑ መቁረጥ አለ። ማሽን ለርኒንግ እኛ ጀመርን አውቶማቲክ አርቲፊሻል ኢንተለጀንስ ማለት ነው። እንግዲህ ትሬንድ አድርገን ማሽን እያንዳንዱ ሴግመንት ምን ያክል ዘንቶች እንደተፈጠሩ ራሱ እያነበበ አውቶሜትድ የሆነ አልጀመርንም። ስማኗን እስካሁን የምንሰራው እና በደንብ ቀምረንም አንድ ከሌላ ቦታ የሚመጡ ጣቢያዎች ስላሉ አንድ ላይ ለአኩሬ ሲሆን መጨመር አለበት። ግን መስከረም ላይ ነው የጀመረ ብይሻለሁ የቀደሙ ከዚያ ወደ ጥቅምት ውስጥ ነው እንደዚህ ያቆሙ። የሰሞኑ ግን ከታህሳስ 10 ይመስለኛል በኛ አቆጣጠር ወይም ደግሞ በጎርጎሮሳውያኑ December 19 ከሚድ ናይት በኋላ ነው የጀመረው።
ምን ያህል ሆነ?
ምን በቁጥር
በቁጥር
በቁጥርማ በጣም ታውዘንድስ ነው እንጂ በሺዎች የሚቆጠር ነው አሁን የሚፈጠር። ለምን እንጨት ስትሰብሪ እንዲህ ስትወጥሪ እንጨት ስትሰብሪ ደግ ስትወጥሪ የተጋነሱ ስለሽ ለመስፈር እየሞከርሽ ነው አሁን ይበል እና ከዚያ ጣጣጣጣ ማለት ይጀምራል። እነዚያ ፎር ሾኮች ናቸው። ከዚያ ቋ የሚል ድምፅ ይኖራል። እሱም የሾክ መሆኑ ነው። ከዚያ ጭጭጭጭ እያሉ ሌሎች እነዚያ ፈሾክ መሆናቸው ነው። እነዚህ እያንዳንዳቸው መነበብ አለባቸው። ስለዚህ ወደ ታች እያጎላሽ ዙሚን እያረግሽ ብሄድሽ ቁጥር በጣም ትንንቅ አንቀጥቀጦች ታገኛለች። በጣም ልዩ ሆኑ ማለት ነው በቁጥር
ትልልቆቹን ተብሎ መቆጠር ይችላል። ለምሳሌ አንድ ነገር አንድ ስላነበብኩ ነው ከዲሴምበር 19 ጀምሮ 3 ሚል አንድ ነገር አንብቤ ነበረ።
ከዲሴምበር 19 በኋላ ከተፈጠረው በሙሉ ዛሬ January 5 ነው። ከጃንዋሪ 1 በኋላ የተፈጠሩት ከአምስት በላይ የሆኑ በጣም ብዙ ናቸው። በጣም ብዙ የአምስቱ ቀናት ዶሚኔት ያደርጋሉ። እስካሁን ከ19 ጀምሮ የተፈጠረውን በሙሉ ዘላፍ 5 ዴይስ ባሪን ጀምሮ
የተፈጠሩት
ናቸው። በጣም ብዙ የሆኑት በቁጥር ማለት ነው ከአምስት በላይ የሆኑት።
በጣም አመሰግናለሁ ፕሮፌሰር አታላይ አየለ በአዲስ አበባ ዩኒቨርሲቲ የጂኦፊዚክስ ስፔስ ሳይንስ እና አስትሮኖሚ ተቋም የሴስሞሎጂ ትምህርት ክፍል ኃላፊ መምህርና ተመራማሪ በኢትዮጵያ ደግሞ እየተከሰተ ባለው ርዕደ መሬትና መንቀጥቀጡ የፈጠረውን ሂደት ንዝረት ጉዳዮቹን በተመለከተ ጥናትና ምርምር ባደረጉበት ጉዳይ ሰፋ ያለ ሙያዊ ማብራሪያ ስለሰጡን በአሜሪካ ድምጽ አድማጮች ስም እጅግ አድርጌ አመሰግናለሁ።
እኔም በጣም አመሰግናለሁ።
ሲዮን ግርማንና እንግዳዋን እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምጽ የሚተላለፍላችሁን የቅዳሜ ምሽት ስርጭት ነው። አስተናጋጃችሁ እንግዳው ለነኝ። ግጭቶችና የግባቶች ጥረት ወባን ለመከላከል ፈተናዎች ሆነዋል ተባለ ይላል ቀጣዩ ዘገባ። በኢትዮጵያ የሚታዩት ግጭቶች እና የግባቶች ጥረት የወባ በሽታን ለመከላከል ፈተና መደቀናቸውን የክልሎች የጤና ቢሮዎች አስታውቀዋል። የአማራ፣ የኦሮሚያና የትግራይ ክልሎች የጤና ቢሮዎች ለአሜሪካ ድምጽ እንደገለጹት በክልሎቹ የሚታየው የወባ ስርጭት አሳሳቢ ሆኗል። የበሽታውን ስርጭት ለመከላከል የሚያስችሉ እንደ አጎበርና ኬሚካል ያሉ ግብዓቶች እጥረትም እንዳለ የተቆሙት ቢሮዎቹ በአማራና በኦሮሚያ ክልሎች ያሉት ግጭቶች ደግሞ የወባ መከላከያ ግብዓቶችን ለማሰራጨት እንቅፋት ሆነዋል ብለዋል። የዓለም ጤና ድርጅት በበኩሉ ካለፈው ጥር ወር ጀምሮ በኢትዮጵያ 8.4 ሚሊዮን ሰዎች በወባ መያዛቸውን አስታውቋል። ገብረ ሚካኤል ገብረ መድን ዝርዝር አለው።
በአማራ ክልል ሰሜን ወሎ ዞን የቡግና ወረዳ ነዋሪ የሆኑት አባ ገብረ እግዚአብሔር ዝናቤ ለአሜሪካ ድምጽ በሰጡት ቃለ መጠይቅ ወረዳው ከሰሜን ኢትዮጵያው ጦርነት ጀምሮ እስካሁን ድረስ ትጥቃዊ ግጭት የሚካሄድበት መሆኑን ገልጸው በጦርነቱ ምክንያት የወባ በሽታ መከላከያ መድኃኒቶችን ስለማናገኝ ተቸግረናል ይላሉ።
የወባ ጦርነቱ ምክንያት መድኃኒቶች ብዙ ጊዜ አይቀርቡምና በዘንድሮ ዓመት በጣም ብዙ ህዝብ ነው ወደ በወባ የታመመው። ይሄ ነው በየቁጥሩን ማስቀመጥ ለኔ ይከብደኛል፣ ግን መጠነ ሰፊ የሆነ ህዝብ ነው በወባ የታመመው።
በአማራ ክልል የህብረተሰብ ጤና ኢንስቲትዩት የወባ መከላከልና መቆጣጠር አስተባባሪ አቶ ዳምጤ ላንከር በበኩላቸው ወባ የጤና ስጋት ሆኖ መቀጠሉን አብራርተዋል። እሳቸው ለአሜሪካ ድምጽ በሰጡት ቃለ መጠይቅ ምንም እንኳን በአሁኑ ጊዜ የዝናብ ወቅት ከማብቃቱ ጋር ተያይዞ የስርጭት መጠኑ ቢቀንስም ችግሩ ግን ቀጥሏል ይላሉ።
ባለፈው ህዳር አዳማሽ አካባቢ 82000 የሚሆኑ ህሙማን በአንድ ሳምንት ተይዘው ነበር። ከዚያ ወደ 75 ዝቅ አለ። ከዚያ ደግሞ ወደ 64000 ዝቅ አለ። አሁን 52000 ላይ ነን። በዚህ ባለም ጤና ድርጅት ሳምንት ተቆጣጣሪ መሰረት 51ኛው ሳምንት ላይ ነን። አሁን 52000 ህሙማን ሪፖርት ተደርጓል በአንድ ሳምንት። ከአጠቃላይ 1,338,107 ህሙማን ከሐምሌ እስካሁን ባለው ሪፖርት ተደርጓል ማለት ነው።
የኦሮሚያ ክልል ጤና ቢሮ ምክትል ኃላፊ ዶክተር ተስፋዬ ከበበውም እንደዚሁ በተለይም ከቅርብ ዓመታት ወዲህ በኦሮሚያ ክልል የወባ ስርጭት እየጨመረ መሆኑን አመልክተዋል።
አጠቃላይ ባለፉት 3-4 ዓመታት የወባ ስርጭት ከሌላ ጊዜ በላይ ጨምሯል። ከዓመት ወደ ዓመት እየጨመረ ነው የመጣው። ኬዞቹ እየጨመሩ መጡና ከ2014-15-16 ያሉ ዳታዎች የሚያሳዩ እንደ ወረርሽን በተወሰነ ዞኖች ከኦሮሚያ ክልል ማለት ነው እና ወረዳዎች ውስጥ ነበር። በ2017 ግን ከሌላውም ጊዜ በላይ ቁጥሮቹ በፊተኛ ነበሩ። በአንድ የተወሰኑ አካባቢዎች 2-3 እጥፍ የጨመረበት ሁኔታዎች ነበሩ እና ቁጥሩም ከፍተኛ ነበረ። በአጠቃላይ በአመት ሪፖርት የምናደርጋቸው ኬዞቹ ከፍተኛ ናቸው። ከዚህ በፊት ሪፖርት ከምናደርጋቸው በላይ በ3 እጥፍ የጨመረበት ሁኔታዎች ነበሩ።
የክልሉ ነዋሪዎች በበኩላቸው የወባ በሽታው ለሰዎች ህይወት ማለፍ ምክንያት እየሆነ መምጣቱን ይገልጻሉ። በጉዳዩ ዙሪያ ለአሜሪካ ድምፅ አስተያየት ከሰጡን በምዕራብ ወለጋ ዞን የቆንዳላ ወረዳ ነዋሪዎች አንዱ የሆኑት አቶ ኢድሪስ አሜ በበሽታው ሰዎች እየሞቱ መሆናቸውን ይገልጻሉ።
የአስር ዓመት ልጄ በወባ በሽታ ተይዞ ሕክምና ሳያገኝ ከሁለት ሳምንት በኋላ ሕይወቱ አልፏል። በሰፈራችን በሳምንት ከአምስት ሰዎች በላይ በወባ በሽታ ሕይወታቸው አልፏል። በተለይም ከወረዳው ዋና ከተማ ርቀው የሚገኙ የገጠር ቀበሌዎች የሕክምና አገልግሎት አያገኙም። በጸጥታ ችግር ምክንያት ወደ ከተማ ሄደው መታከምም አይችሉም።
የኦሮሚያ ክልል ጤና ቢሮ ምክትል ኃላፊ ዶክተር ተስፋዬ ከበበው በበሽታው ስለተያዙትና ሕይወታቸውን ስላጡት ሰዎች ብዛት አሃዛዊ መረጃ እንዲሰጡን ያቀረብንላቸውን ጥያቄ ከመመለስ ተቆጥበዋል። የአማራ ክልሉ የወባ መከላከልና መቆጣጠር ስርዓት አስተባባሪው አቶ ዳምጤ ላንከርም የወባ በሽታው በክልሉ እየተዛመተ እንደሚገኝ አመልክተው ጫናውን በአብዛኛው በምዕራብ የክልሉ አካባቢዎች እንደሚያመዝን ገልጸዋል።
ከምዕራብ ጎጃም ጀምረው ምዕራብ ጎጃም፣ አዊ፣ ባህር ዳር ከተማ አስተዳደር፣ የደቡብ ጎንደር፣ የማዕከላዊ ጎንደር፣ የምዕራብ ጎንደር ዞኖቻችን በአጠቃላይ የምዕራቡ የአማራ ክልል 90% የሚሆነውን የወባ ስርጭት ጫና ይሸፍናሉ ማለት ነው።
በሽታውን ለመከላከል መድኃኒትን ጨምሮ የሕክምና ግብዓት ከጤና ሚኒስቴር ይቀርብልናል ያሉት አቶ ዳምጤ፣ ሆኖም እሳቸው ወቅታዊ ሁኔታ ብለው የገለጹት ግጭት ግብዓቶችን ለማሰራጨት እንቅፋት መሆኑን ተናግረዋል።
በወቅታዊ ሁኔታ መድኃኒት የሚጓጓዝባቸው ሁኔታዎች የመዘግየት ሁኔታዎች አሉ። ያው ከላይ ማምጣት ከሰው ወደ ታች ማውሰድ።
ዶክተር ተስፋዬ በበኩላቸው ቀደም ሲል በተወሰኑ ዞኖችና ወረዳዎች ብቻ የሚታወቀው የወባ በሽታ በአሁኑ ጊዜ በርካታ አካባቢዎችን ማዳረሱን ገልጸው በክልሉ ያለው ግጭት ደግሞ የመከላከያ ግብዓት ስርጭትን እያስተጓጎለ ነው ብለዋል።
በብዛት የሚጎዱ ከምስራቅ ወለጋ በሚወስደውን ግዳ ክላስተር የሚባሉ አሉ። ወደዛ ወደ ግዳ እና ኢቬንቱ የሚባሉ አካባቢዎች ለማድረስ የሚከብድበት ሁኔታዎች ነበሩ። እንደዚሁም ቀለም ወለጋ አካባቢ አልፎ አልፎ ግዳም የሚባል አካባቢ አንፍሎ የሚባል አካባቢዎቹ እንደልባቸው እነሱ መጥቶ ማውሰድ በጣም ይከብዳቸዋል። የወረዳ ሰዎች እኛንን የምንልክላቸው እኛም ደግሞ አንዳንድ ጊዜ ችግሮች ሲኖሩ በመሃል የሚቀሩበት አለ፣ ክፍተቶች ይፈጠራሉ። እንደዚሁም ምዕራብ ወለጋ አካባቢ አልፎ አልፎ ደግሞ እዚህ ኢሉባቦር መጫዋቃ የሚባል ወረዳ እንደዚሁም ዳሪሙ የሚባል ወረዳ ራቅ ያለ ወረዳዎች አካባቢ የሚከሰትበት ሁኔታዎች አሉ። እዚህም የቅርብ ዞኖች ምዕራብ ሸዋም ብንወስድ በአዳቢ ብቻ መድኃኒት የሚላክበት ሁኔታዎች አሉ። ያ ማለት በፈለጉ ሰዓት እንደማገኙ ያሳያል ማለት ነው።
ግጭት ወዳለባቸው አካባቢዎች የወባ መድኃኒትና ግብአቶችን ለማድረስ መንግስታዊ ካልሆኑ ድርጅቶች ጋራ በትብብር እንሰራለን የሚሉት ዶክተር ተስፋዬ በዚህም ችግሩ እንቅፋት የመሆን መጠኑ እየቀነሰ መምጣቱን ይናገራሉ።
አልፎ አልፎ የተወሰኑ ሲግመንት ማንደርስበት ቦታዎች በጥያቄ አቅርበን ICRs እንደዚሁም ኢትዮጵያ ሬድ ክሮስ ሶሳይቲ እና ተረዶ ድርጅቶች የሚያደርሱበት ጊዜ አለ።
በትግራይ ክልልም የወባ በሽታ ስርጭት አሳሳቢ መሆኑ ተገልጿል። በክልሉ ጤና ቢሮ የበሽታዎች መቆጣጠርና ክትትል ቡድን አስተባባሪ አቶ አረጋይ ገብረመድህን ለአሜሪካ ድምጽ በሰጡት ቃለ መጠይቅ በትግራይ ለሁለት ዓመታት የተካሄደው ጦርነት የጤና ስርዓቱን እንዳፈረሰውና የሕክምና ተቋማትንም እንዳወደመ ተናግረዋል። ጦርነቱን ተከትሎም የሕክምና ተቋማት እጥረት፣ የባለሙያዎች ብዛትና የሥራ ሞራል ማነስ ብሎም የመረጃ ፍሰት ሰንሰለት መዛባት በመከሰቱ ለወባ በሽታ መስፋፋት አስተዋጽኦ አድርጓል ይላሉ።
ምስለ ወርሂ ጥቅምቲ ክሳብዙ ወርሂ ሕዳር ፍቂ እስካብ 17,071
በዚህ ዓመት ከጥቅምት ወር ጀምሮ እስከ ሕዳር አጋማሽ ድረስ በሳምንት 17,000 ሰዎች በወባ ይያዙ ነበር። ከዛ በኋላ ባሉት ሳምንታት ግን እየቀነሰ መጥቷል። እኛ ሰርተን ሳይሆን ወቅቱ እየተቀየረ በመምጣቱ ነው። የወባ በሽታ ስርጭት ከመስከረም እስከ ታህሳስ የሚቆይ ሆኖ ከህዳር ጀምሮ እየቀነሰ የመምጣት ባህሪ አለው። አሁን በወባ የሚያዘው ሰው ብዛት በሳምንት ከ17,000 ወደ 14,500 ወርዷል። ባለፈው ሐምሌ ወር ጀምረን ካየን በሳምንት አንድ ሞት ይመዘገባል። ባለፉት 5 ወራት 13 ሰዎች ሞተዋል። ከዚህ ቀደም ወባ የማያውቃቸው ደጋማ አካባቢዎች ጭምር አሁን እየተጠቁ ናቸው።
አቶ አረጋይ ከጦርነቱ መከስከስ ጋራ አብሮ መስፋፋት የጀመረው የወባ ስርጭት በፍጥነት እየተዛመተ አሁን 81 ወረዳዎችን እንዳዳረሰና የስርጭት ሁኔታውም አሳሳቢ እንደሆነ ተናግረዋል። በሽታውን ለመከላከል ከፌደራሉ መንግስት በቂ መድኃኒት ይሰጠናል የሚሉት አቶ አረጋይ ገብረመድህን በኬሚካልና በአጎበር አቅርቦት በኩል ግን እጥረት አለ፣ ከፌደራል ጤና ጥበቃ የጠየቅነውን ያህል መጠን አላገኘንም ይላሉ።
አፍቶሽ ተህብረተሰብ
በወባ በሽታ የተያዙት ሰዎች በብዛት ነው ከቦታ ቦታ የሚንቀሳቀሱት። ይህም ለበሽታው መዛመት ትልቅ ሚና ተጫውቷል። ይህን ለመቆጣጠር የሚደረገው ጥረት በቂ አይደለም። በ2015 እና 2016 ዓመተ ምህረት 1.3 ሚሊዮን ያልጋ መሸፈኛ አጎበር አከፋፍለናል። በዚህም በወባ ከተጠቃው ህዝብ ግማሽ ያህሉን ብቻ ነው ያዳረስ ነው። ሌላው ህዝብ ያለምንም መከላከያ በወባ እየተጠቃ ነው ያለው። በ2016 መጨረሻ ላይም በክረምት ወቅት ለማከፋፈል አጎበር ጠይቀን ነበር። የጤና ሚኒስቴር ማግኔት ስላልቻለ አልሰጠንም።
የአማራ ክልል የወባ መከላከልና መቆጣጠር አስተባባሪው አቶ ዳምጤ ላንከር ደግሞ ትልቁ ስጋታችን በመጪው ጊዜ ከሚያዚያ እስከ ሰኔ ድረስ ባሉት ወራት ውስጥ ነው ብለዋል። ከግጭቱ በተጨማሪ የወባ መከላከያ ግብአቶች በተለይም በአጎበር በኩል ትልቅ የአቅርቦት እጥረት አለብን በማለት የገለጹት አቶ ዳምጤ በቀጣዩ የዝናብ ወቅት የሚሰራጭ 3 ሚሊዮን አጎበርና በየቤቱ የሚረጭ ኬሚካል ከጤና ሚኒስቴር እንዲቀርብልን ጠይቀናል ብለዋል። የቡግና ወረዳ ነዋሪው አባ ገብረ እግዚአብሔርም በአካባቢያቸው የአጎበር ስርጭት ከቆመ ዓመታት ማስቆጠሩን ገልጸው መንግስት ይርዳን ይላሉ።
በቡግና ወረዳ ወደ 16 ቀበሌዎች አሉት። ከ16ቱ ቀበሌዎች ከ8 ቀበሌ በላይ የሚሆነውም ቆላማ ነው በጣም እና በእነዚያ ልክ ያው እንግዲህ ርጭቱን ካቆመ ወደ 7 ዓመት 8 ዓመት እያስቆጠረ ስለሆነ
በ2009 አካባቢ በፊት ነው የቆመው ርጭት። አጎበር እንኳን ከዛ ወዲህም መጥቶ ነበር። አጎበሩም ቢሆን ካቆመ እንግዲህ ወደ 5-6 ዓመት እየሆነው ነው። የሚመለከታቸው ሁሉ ለአቅራቢ የሚችሉትን የርጭትን፣ የመድኃኒትን፣ የአጎበሩንም ሁሉንም ርብርብ ተደርጎ ከወዱ ቢያንስ እስከ መጋቢትና እስከ ሚያዝያ ባለው ተጠቃሎ ገብቶ ሚያዝያና መጋቢት ላይ እነዚህ ስራዎች መሰራት አለባቸው ነው የምለው። እኔ እንግዲህ ማስተላልፈው አደራዬም ባለኝ በኩል ማለት ነው።
በክልሎቹ ስለሚታየው የወባ ስርጭት ሁኔታና ኃላፊዎቹ ስለሚያቀርቡት የመከላከያ ግብዓት እጥረት በተመለከተ ከኢትዮጵያ የህብረተሰብ ጤና ኢንስቲትዩት ኃላፊዎች አስተያየት ለማግኘት ያደረግነው ተደጋጋሚ ጥረት አልተሳካም። የአማራና የኦሮሚያ ክልሎቹ ኃላፊዎች ግን የመከላከያ ግብዓቱ ያልተገኘው ከውጭ ሀገራት ተገዝቶ ስላልገባ ነው ብለዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ክብራትና ክብራን የምሽቱ ዝግጅታችን በዚህ ተጠናቋል። አቀናባሪያችን ንጉሥ ታምሬ፣ ዋና አዘጋጅ ጽዮን ግርማ፣ ሳስተናግዳችሁ ያመሸሁት እንግዲህ ወልዴ ነኝ። ነገ ምሽት በየሁለት ሳምንቱ ከሚቀርብላችሁ የመስታወት ፕሮግራም ጋር እንመጣለን። እስከዛው ሰላም፣ መልካም ምሽት።